تبي يدلتك يا دنا جو جو بامبينا بي او ان
سلام ለእናንተ ይሁን ጋቢና መዝናኛ ተጀመረ ከአሜሪካ ድምጽ ዛሬ የትንሳኤ በዓል ዋዜማ ነው የበዓሉን ድባብ የሚያደምቁ ዝግጅቶችን አካተናል ሀብታሙ ስዩም በመስተንግዶው ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን ዝግጅታችን የሚጀምረው ባጭር ግጥም ነው ዮሐንስ ሞላ የዘመን ጸሎት ይለናል
የዘመን ጸሎት ለነፍሴ መጽናኛ ከአርያም ምህረት ፈልቆ በሰው ክፋት ለሰው ድነት ሰው ተሰቅሎ ጌታ ቆስሎ ሎሊያቁስሎ ምስጢር ረቆ ለአህዛብ ክምር በደል ደምና ውሃ ተቀላቅሎ ተንዘቅዝቆ በመስቀል ላይ አፈቀረኝ ሰው ተጨንቆ ሁሉን ሲችል እስከ መሞት በሰው ማቆ ተሰቀለ እግዚአብሔር ማለ ልጁን ልኮ ከኔ ዋለ በማይጸጸትበት ከቶ በማይሻር ቃል መሐላ የዘላለም ካህኔ ከፊት ለፊት ቀደመልኝ ከኋላይም ጋረደልኝ ነፍሴን ሞላ አሰከረኝ ባሴትርላ በደም ባጸናው አክናፉ ታጥሬ እንድኖር ከክፉ እንዳያጣኝ ከሰልፉ ተቀበዙዤ እንዳልወጣ እንጀራዬን አሰፋልኝ የማድርበት እንዳላጣ ፍቅር ሰጠኝ ለማወቄ ለመርሳቴን ማወጣልኝ ወይናረቄ ለአፈረኝነት ቆሞ ሐሳብ ቃላቴን ጥበቃ የልቤን መስክ ያጠጣ ለጥሩ ፍሬንድ ይበቃ ሲደክም ሁሌ ሳስጥለው ሲዳብሰኝ ስታገለው የህይወቴን መንገድ አቀና በልዩ ፍቅሩ ጠርጎ በጸሊም ጎጆ ሽንቁር አፈትልኮ ብርሃን ሰርጎ ይጠራኛል ለተለት ቢያንቀኝም አቤት ማለት ያሳየኛል ዘወትሩነት አጥያቴንም ሲያውቀው ባሪያነቴንም አልናቀው ትኩስ ሽታው ይጠራኛል ከማዕዱ እንድበላ ለዘላለማዊ ህይወቴ ከሞት ጋር እንድጣላ ማረኝ ጻድቁ ሰው አስቸገረኝ በፈሪሳዊነት ካባ እየደመቀ በመታበይ ፈረስ ላይ ተጭኖ በእግዚአብሔር ስራ እየጠለቀ ፍርድ ሰጠኝ ሰው መዝኖ ስራዬን ሁሉ ኮንኖ ቃሉን ታጥቆ አማኝነቱ ከመራዴ በላይ ገኖ በየገባውበት ያጥያት መንደር ተከትሎኝ እየገባ መሆን ማየት አንድ ሳሉ ጣት ሊቀስር ያደባ አሳቀለኝ ለንሳ ሊጠራኝ ለመጣው ለካህኔ ውትድርና ራሱን ሾሞ ይሰቀል ይያለ ጮኸ ሰደውን ቀድሞ በፍርድ ሰጭነት በወቃሽ ነቃሽነት ታሞ መስቀሉን ካህኔ ሊጋርድ በደምዋጋ መገዛቴን ፍቅሬን ሊነድ ጻድቅ ጣረ በደምዋጋ የገዛው ሰው ሲበደል እንዳላየ ከመጻፉ ቃሉን መዝዞ ለገዳዩ እየገበረ በደለኛ ያከበረ ኦሜርታ ብሎ የኖረ በመታውቀው አጥያቴ እስከሚሞት አጣጣረ ጥራኛ አምላክ እንደነጻ ቁስሌ እንዲድን እንዳልሞት በቃል ፍላጻ አጥልጅህን አስበኝ በመላሱ ከመስቀል እንዳያርቀኝ መስቀለኛ መንገድ ላይ በፍረጃው እንዳያርደኝ ከጻድቅ ሰው አፍጠብቀኝ ከሰማሁ ደምትኩስ ከመስቀሉ እምነት አለኝ ሸክሜ ባንተ ለመቅለሉ በመሐላው አይጸጸት አይሻርም ኢየሱስ ቃሉ
ዮሐንስን ለቀደመ የግጥም ገጸ በረከቱ በእጅጉ አመሰግናለሁ
I'm a dad.
የትንሣኤ በዓል ከመድረሱ በፊት በተለይ የኦርቶዶክስ ክርስትና እምነት አማኞች ሳምንታትን የሚያስቆጥር የጾም ጊዜ ያሳልፋሉ። በእነዚህ የጥሞናና ጸሎት ጊዜያት የሚያዘወትሩት የምስጋና መሳሪያ በገና ነው። በገናን ለመማር ያለውን ልፋት ለመቀነስ ያሰበው ወጣቱ መምህር አቤል ተስፋዬ ማኅበራዊ አውታሮችን ተጠቅሞ በነጻ ማስተማር ከጀመረ ሰነባብተዋል። ከእሱ ጋር ያደረግነውን ቆይታ እናስደምጣችሁ።
በተለያየ ዓለማት ላይ ያሉ ሰዎች በገናን መማር ይፈልጋሉ። የበገና መዝሙሮችን እየሰሙ በገና እንዴት መማር እንዳለባቸውና ምን ምን ማድረግ እንዳለባቸው ጠይቁኝ ነበርና በዚህ ሂደት ያለው የተሻለው እሳቤ ያው በሲዲ መስራት ነው። በሲዲ ደግሞ ለመስራት ግዴታ ተሰርቶ ተደራሽ አይሆንም። ምክንያቱም ማህበራዊ ድረገጽ ላይ ካልወጣ በስተቀር የተደራሽነቱን ብዙ ጊዜ ያጣል። ስለዚህ የተሻለው ደግሞ አማራጭ ያው ዩቲዩብ ነው እና በዛ ምክንያት በማህቶ ዩቲዩብ ላይ ይሄንን ነገር ለህዝቡ እንዲዳረስ የማድረጉን ስራ ጀመርን ማለት ነው። እና ካለው ከህዝቡ ጥያቄ የተነሳ ነው ይህንን ነገር ላደርግ የቻልኩት።
እንግዲህ ሌላው ልዩ ነገር ደግሞ በዚህ በገና በመደርደር ጥበብ ውስጥ እጅግ ስመገናና ከሆኑት ሰዎች ጋር ማብረህ በትምህርት ውስጥ እንዲያግዙህ እያደረግክ ነው። ጋሽ አለሙ አጋን ማንሳት እንችላለን። በአንተና በሳቸው መካከል የእድሜ ልዩነት አለ እና ያን ልዩነት አጥብበው አንድ ላይ እንደዚህ የተሻለ ትምህርት ለመስጠት ለማድረግ የሄድክበትን ሂደት እስቲ ዞር ብለህ አስቃኝን።
በመጀመሪያ ላይ ሀሳቡ ሲነሳ ትንሽ ይከብድ ነበረ። ይሄንን ሀሳብ ማንሳት በራሱ ያው ራሱን የቻለ አዲስ ሀሳብ ነው። እስከዛሬ ያልተሞከረ እስከዛሬ ያልተደረገ ነገር ነው። ያው ግጭት ይፈጥራል። ምሳሌ አሁን እኔ ተነስቼ ከመሬት ተነስቼ ዛሬ በገናውን ኢንተርኔት ላይ ልለቀው ነው የማስተማሩን ሂደት ምናምን የሚለውን ነገር ስገልጽ ለብዙ ሰዎች ብዙ ጊዜ ያው ግራ የሚያጋባና የሆነ የማያሳምን ነበር። ግን ችግሩን አሁን ያለውን ቅድም ከዚህ በፊት አሁን ያልኩን ነገር ስናገር ግን ብዙ ሰዎች የመቀበል አይነት ነገር አመጡ። በተለይ አሁን መጋቤ ስብሐት አለሙ አጋ በጥልቀት በረጅም ጊዜ ነው የፈጀብን። በነገራችን ላይ አንደኛ ይሄንን ነገር ተደራሽነቱን በተሻለ መልኩ ከማብቃት አንጻር፣ እንደገና ደግሞ ይሄንንም ነገር እሳቸው ድጋፍ እንዲያደርጉ ከነሱ የተማርነውን ነገር ሳይከለስ ሳይበረዝ ለማቆየት በይበልጥ ከነሱ እግር ስር ሆነን ብዙ ነገር እየተመካከርን ባለው የስራ ሁኔታ ላይ በጣም ሰፖርት አድርገውኛል። በዚህ አጋጣሚ እሳቸውንም በጣም አድርጌ አመሰግናለሁ። እና እሳቸው ግን መጀመሪያ ላይ የነበራቸውን ያው ቅድም እንዳልኩ ገና እንደነገርኳቸው ትንሽ ግራ አጋብቷቸው ነበር አላማው፣ እንደገና ደግሞ ሀሳቡን ጥቅሙን ስነግራቸው ግን የዚህ እንደውም ይበልጥ እንደውም እሳቸው አንተ የእኛን ስራ ነው እየሰራ ያለኸው አይነት ነገር ነው ብለው ያነሱትና በጣም በቅንነት በጣም በመልካም እሳቤ ነው ይህንን ነገር ሰፖርት ያደረጉኝ እና አልቆ እንደምታየው ወይም አልቆ እንደታየው አይደለም። በጣም ረጅም ጊዜ ፈጅቷል። 2 ዓመት በላይ ፈጅቷል። በነገራችን ላይ ይህንን ማስተማሪያ ለመስራት ማለት ነው።
መምህር አቤል እንግዲህ የበገና ነገር ሲነሳ ከሃይማኖት ጋር የሚገናኝ ነገር አለ፣ ከትውፊትም ጋር የሚገናኝ ነገር አለ። ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮች ብቻ ናቸው ወይ ይህን ነገር መማር የሚገባቸው ብለው የሚጠይቁ አሉ። እንደው በአጠቃላይም በገናን እኔ አሁን መማር ያለብኝ በምን ምክንያት ነው ብለው የሚያስቡ ኢትዮጵያዊ ወጣቶች ይኖራሉ። ካለው ትውፊታዊ ፋይዳ ጋር አያይዘህ እስቲ የተወሰኑ ነገሮችን በለን።
በገና ያው በቅዱስ መጽሐፍ ላይ የሚገኝ መንፈሳዊ የዜማ መሳሪያ ነው እና ይሄን የዜማ መሳሪያ ብዙ ሰዎች እንዳልከው መማር ይፈልጋሉ። ያው ተሰጦ ይፈልጋል፣ የእግዚአብሔር ፍቃድ ይፈልጋል። ክለኛው የቅዱስ ዳዊት በገና ኢትዮጵያ ውስጥ ነው ያለው። ቅዱስ ዳዊት ይደረድረው የነበረውን በገና ደግሞ እኛ ነው እየደረደርን ያለ ነው። አሁን በአሁኑ ሰዓት ላይ ወጣቱ ፍላጎት አለው ይማራል። ከዚያ ውጭ ግን ያው የእምነት ጉዳይ ላይ ግን ስንመጣ እስካሁን ድረስ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት ይህንን ትምህርት እየሰጠች ያለች በባለቤትነት። ስለዚህ ያንን ይህንን በገና ለመማር ያው ግዴታ ያው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ መሆን መቻል አለበት፣ አለበለዚያ ትንሽ ያስቸግራል። ከዚያ ውጭ ግን ማህበራዊ ፋይዳውና መንፈሳዊ ፋይዳውን ስታይ በእነ ጋሻ ለመዋጋ መዝሙር ላይ ያየነው ነገር ነው። ያ ነገር ምንድን ነው? የእነሱ መዝሙር አለማዊ ነገር ወይም ደግሞ ስለ ሀገር ጉዳይ ለምሳሌ ስለ አጼ ቴዎድሮስ ተደርድሯል። ማህበራዊ ፋይዳ አለው፣ ሰዎችን ያስታርቃል። ወቅት የነበረው ነገር ላይ እያነሳ በገናው በግጥም እየተደረገ ብዙ ይዜማል፣ ይደረደራል። ለምሳሌ አባ ግራኝ ሞተ የሆዴ ወዳጅ፣ የሚያበላኝ ጮማ የሚያጠጣኝ ጠጅ የሚል ግጥም አለ እና ያንን ስናይ ይሄ ማህበራዊ ፋይዳ ያለው ነገር ነው። ከዚያ ውጭ ደግሞ እንደነ ስለ ቅዱስ እግዚአብሔር የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስን ሕማም እያሰበ ደግሞ የሕማሙን ነገር የሚያነሱ መዝሙሮች አሉ። ያንን ደግሞ ስናይ ያው መንፈሳዊ ዳራውን ያሳየናል ማለት ነው። በአጠቃላይ ደግሞ ስንጠቃልለው ደግሞ በገናን ለሰው ልጅ የአእምሮ ጤንነት ትልቅ ትልቅ ጠቃሚነት አለ። ያረጋጋል፣ ያጽናናል። በገና አንድ ሰው ሰምቶ ዝም የማይልበት ምንም ምክንያት የለም። ወጣቶች ደግሞ በዚህ ሰዓት ወጣቶች ብዙ ጊዜያቸውን አልባሌ ቦታ ላይ ከማሳለፍ በማይሆን ነገር ለምሳሌ እኔ አንድ የምቃወመው ነገር አለ። አንድ ወጣት ኢትዮጵያዊ የሀገሩን ባህል ማወቅ አለበት ብዬ የማምን ሰው ነኝ። ለምን ነጮቹ ስታይ በየቤታቸው ፒያኖ፣ ሳክስፎን፣ ኦርጋን ምናምን ይኖራል። እኛ ለምንድን ነው ወጣቶች የኢትዮጵያ ወጣቶች ግን በአሁኑ ሰዓት ፒያኖ ይዞ መሄድ እንደ ቄንት ወይም ደግሞ እንደ ፋሽን መሆን የለበትም። በአንጻሩ ደግሞ የተሻለ የሚሆነው ወጣቱ የራሱ ባህል ለምሳሌ መሰንቆ ቢይዝ፣ ለምሳሌ በገና ቢይዝ፣ ቢማር፣ ቢደረድር፣ ይህን ነገር ቢያውቅ አንደኛ በህይወቱ ይጠቀማል፣ ሁለተኛ ነገር ደግሞ የሀገሩን ባህል ያሳድጋል፣ ለዓለምም ያስተዋውቃል።
የትንሣኤ በዓል ሲቃረብ በክርስትና ማኞች ዘንድ ከሚደጋገሙ የኪነ ጥበብ ሥራዎች አንዱ ጂሰስ የተሰኘው የኢየሱስ ክርስቶስን ታሪክ የሚተርከው ፊልም ነው።
እርሱም ሰማይና ምድርን በውስጣቸው ያለውን ሁሉ ፈጠረ። እግዚአብሔር የሠራውን ሥራ ሁሉ ስንመለከት እጅግ እንደነቃለን።
በፒተር ሳይክስና ጆን ክሬሽ የተዘጋጀውና ብሪያን ዲከን በዋና ተዋናይነት የተወነበት ፊልም የዛሬ 42 ዓመት ነበረ በዩናይትድ ስቴትስ ለመጀመሪያ ጊዜ ለተመልካች የቀረበው። በሉቃስ ወንጌል ላይ የተመሰረተው ፊልም በመጀመሪያ በ250 የአሜሪካ ሲኒማ ቤቶች ታይቷል። የኋላ ግን አማርኛን ጨምሮ በ1882 ቋንቋዎች ተተርጉሞ በዓለም ላይ በቢሊየን በሚቆጠሩ ተመልካቾች ታይቷል። ስለ ፊልሙ ጉዞ ጥቂት መረጃዎች እንንገራችሁ።
እናንተ ድሆች ብፁዓን ናችሁ፣ መንግሥተ ሰማያት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ በኋላ ትጠግባላችሁና ደስ ይበላችሁ።
በ1980 የጎርጎሳውያኑ ዘመን ፊልሙ ለመጀመሪያ ጊዜ ከአሜሪካ ውጭ የታየበት ሀገር ህንድ ሆነች። 21 ሚሊዮን ህዝብ ተመለከተው። ይህ በሆነ በአራተኛው ዓመት ፊልሙ በ100 የዓለም ቋንቋዎች ተተርጉሞ ቀርቧል። በ1993 ዓ.ም ፊልሙን የተመለከቱት ሰዎች ቁጥር 1.5 ቢሊዮን ደርሷል። በአዲሱ ሚሊኒየም ዋዜማ በ1999 ፊልሙ በ500 ቋንቋዎች መተርጎሙን የፊልሙን ሁነቶች መዝጋቢው ጂሰስ ፊልም ፕሮጀክት ይናገራል። በአውሮፓውያን አቆጣጠር የፊልሙ 35ኛ ዓመትን ምክንያት በማድረግ በብሉሬይ ተለቋል። በስልክ መተግበሪያ ላይ ማንኛውም ሰው እንዲመለከተውም ተሰራጭቷል። ፊልሙ ከ10 በላይ በሚሆኑ የኢትዮጵያ ቋንቋዎች በድምፅ ተተርጉሞ ቀርቧል። 1500ኛው ትርጉም የተሰራው በኢትዮጵያው ዳሰነች ቋንቋ ነው።
ልዋጥ የስክናል ገር ለሄማ ጥዋ ዋጥ የትጋል ስሞን የጊየመረ ሂጋ እጅ ሙይና ሰን ዋጥ የትደ አፍ እድቸ ግሪ ሙዳብ ክርስቱ ማአርገኝታ መኮፉ ምንታ
Thank you.
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅም ነው እየተደመጠ የሚገኘው። ለኢትዮጵያን ሙዚቃ አድማጮች ለየት ያለ ቀለም ይዘው ከመጡ ሙዚቀኞች መካከል አንዱ ካስማሰ ነው። ከሱ ጋር ካደረግነው ቆይታ በጥቂቱ እናስደምጣችሁ።
ሁለተኛ ስሜ ፍቅሩ ሰማ ይባላል። ቅዱስ ዮሴፍ ትምህርት ቤት ነው የተማርኩት። ከዛም ኮመርሻል ስኩል ገባሁ። የንግድ ስራ ትምህርት ተማርኩ፣ ማርኬቲንግ። ትምህርት ቤት እንደወጣሁ አንድ ሶስት ዓመት ከይኩኖ አምላክ ፕሮዲውሰሩ ጋር ተገናኝቼ ጥሩ ጊዜ አሳደፍን። እዛ አሁን ሰዓቱ ደርሶ በዚህ ዓመት ተለቀቀ ማለት።
በዩቲዩብ አውታር ለሚያዳምጡ ሰዎች በተውከው ማስታወሻ ላይ የምትጫወታቸውን ሙዚቃዎች የትናንትን ሙዚቃ በዛሬ ስልት ለማናገር ተብሎ ይህንን አዲስ ዘዬ አንጻር ብለነዋል ስትል ጠቅሰዋል። አንጻር የተሰኘው ዘዬን ለመፍጠር አንተና ባልደረቦችህ ምን አነሳሳችሁ? አዲሱ ዘዬስ መለያዎቹ ምንድን ናቸው?
ሀሳቡ የመጣው ያው ፕሮዲውሰሩ የሚሰራው ሙዚቃ ስታይሉ የድሮ ሙዚቃዎችን እየመረጠ በአሁን ዘመን በሂፕሆፕ በተለያዩ ስታይሎች ይሰራ ነበር። ስለዚህ እኔ ደግሞ አገላለጽ ላይ ብንሰራ ብዬ አልኩና የድሮዎቹን ሙዚቃዎች ስንሰማቸው የሚጠቀሙት የአማርኛቸው የሚጠቀሙበት መንገድ ወደ እኛ እናምጣው ብለን አስብ። ከዛ አንጻር የሚለውን ሀሳብ ስናነሳ እንደ አስተያየት ነው ያት ነው እና አማራጭ የሙዚቃ ጥበብ እንዲሆን ላብራቶሪ ማለት ነው። ምንሞካክርበት የተለያዩ ነገሮችን እያነሳ እኛ እንደምናየው አድርገን ስናቀርበው አንጻር ይሆናል ብለን ስላሰብ ነው።
ሙዚቃው ከመለቀቁ በዋዜማው ስለነበረው ነገር ጥቂት አውራኝ። ዲስ ቀለም ይዘህ ልትመጣ ነው፣ የአድማጭ ምላሽ ግን አላወቅከውም። ዋዜማውና ማግስቱ እንዴት ነበረ?
ያው መጀመሪያ የለቀቅነው ማለዳ የምትለዋን አንድ ነጠላ ስራ ነበረ። እሱን ሲሰሙ ያው ባህላዊ ሙዚቃም ይመስሏቸው ነበረ፣ ዘመናዊም አልመሰላቸውም። ሰው ሳዩት ሁለቱንም ነገር ማየት ቻሉ። የዚህን ዘመንም ወጣት ልጅ ወይም የድሮውንም ማስታወስ ቻሉ። በዛ ሰዓት ማለዳ ጥሩ እየሄደልን ነበረ። ከዛ ልክ ሰባቱን ስራዎች ስንለቅ ከየት ነው የመጣው ክስተት ነው የሆነብን አሉ እነሱ። ደስ አለኝ፣ ቤተሰቦችን ደስ አላቸው ሁሉም ሰው።
ዘን ሰው ማይቀማው ንብረት ፍር ለሚበላው ጉልበት ሞት ለአገር በአገር ድሎት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለም እኛ እውነት እውነት እሷም ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ። ዘን ሰው ማይቀማው ንብረት ፍር ለሚበላው ጉልበት ሞት ለአገር በአገር ድሎት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ እውነት እውነት እሷም ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ። ሁሌ እንዲህ ብትጫወች ሁሌ እንዲህ ብትጫወች ሁሌ እንዲህ ብትጫወች
ካስማሰ፣ ቀደም ብለህ እንደጠቀስክልኝ እድገትህና በትምህርት የሚያሳለፍከው በከተማ ውስጥ ነው። በሙዚቃዎች ውስጥ የገጠር ዘዬ ቆየት ያሉ የአማርኛ አጠቃቀሞችንም ትደጋግማለህ። ይህንን ክህሎት እንዴት አመጣኸው? ከየት የመነጨ ነው?
ያው ቤት ውስጥ በሚወራው ነው እንጂ የተለየ ነገር አልነበረም። ቤተሰቦች የሚያወሩት ቤት ውስጥ የሚወራው አማርኛ ከነሱ እየመረጥኩ እኔ የሚገርሙኝ አገላለጾች ስለነበሩ አሁን ለምሳሌ ሰው የማይቀማውንበት የሚገርም አባባል ነው። እነሱ ይጠቀሙ ከእነሱ ነው የመነጨው።
አንደኛ ስለተሰኘው ሙዚቃ ጥቂት እናውራ። አንደኛ በተሰኘው ስራህ ውስጥ ኢትዮጵያን ምሁራን የኢትዮጵያ ሙዚቃ ከዓለም የሙዚቃ ሁነት ጋር ሊኖረው ስለሚገባው ስፍራና ቀለም ሲወያዩ ያለበትን ድምፅ ቀንጭበህ ተጠቅመሃል። ያንን ሀሳብ በሙዚቃ ውስጥ ለማካተት ለምን ፈለግ? አንተስ የኢትዮጵያ ሙዚቃ በዓለም ሙዚቃ ውስጥ ምን አይነት ስፍራ ሊሰጠው ይገባል ብለህ ታስባለህ?
እዛ ላይ አንድ አባባል ተጠቅሜያለሁ። የእኛ ዓለም ሶስተኛ ነች እንዴ የሚል ጥያቄ ነበረ ያቀረብኩት እና እኛ ሙዚቃንም ጀምረነዋል ሁሉንም ብዙ ነገሮችን ከኛ ነው የዓለም ሕዝብ ያገኘው ብለን ሲወራም እንሰማለን እናምናለን። ስለዚህ ምኑን ነው የምናካፍለው? የቱን ኢትዮጵያዊነት ሳጥን አይሰጥም ብዬ ስላሰብኩ ምናችን እንሰጥ ሲባል ባህላችን፣ ፈራ እግዚአብሔራችን፣ አመለካከታችን፣ ስለ ዓለም ያለንን አመለካከት ከወጣት ቢሰሙ ብዬ መጀመሪያ ያው የሀገሬን ህዝብ አተዋወቀዋለሁ። ከዛም እነሱ መስማት ወይም ከማድረካቸው አስተዳደጋችንን ነው እንግዲህ የምናካፍላቸው፣ ወይም እኛን ማንነታችንን ማለት ባህሪያችንን እናካፍላለን ብለን ያሰብ ነው።
Great somersault or break dance. Then what a tremendous contribution, what an enrichment that would be.
ከነ ደርሶ ዲዜ ካንቺ ፈንድ ደሞ በባቢላን ምድር ፍቅር ጠፍቶ መተባ እኔ ያለው ሸክ ካራሉቹ አድርታል በመስኩቱ ጥሪኛ ለለም ገናኛ 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 ገኛለ 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 ሶሰኝ ገኛለ 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 አንደኛ ነ ገኛለ አንደኛ ነ
ለአድማጭ በነጻ የተሰራጩ ስድስት ስራዎችን ለማዘጋጀት ምን ያክል ጊዜ ፈጅቷል? አዲስ ዘይቤ ይዞ መምጣት ምን አይነት ፈታኝ ነገሮች አሉት?
ያው ቀድመን እየሰራን ነበር እኛ የነበርነው ብዙ ስራዎች ሰርተናል። ያው ለአድማጭ አልደረሱ፣ ግን በምን አይነት መልኩ እንተዋወቅ የሚለው አንድ በዚህ አመት ነው እንቅስቃሴውን የጀመርነው ለማካፈል። እስካሁን ጊዜ ስለፈጀ ያው ግማሽ አመት ማለት ይችላል።
በስድስት ስራዎች የተዋወቃቸው አድማጮች ተጨማሪ ስራዎችን መጠየቅ የጀመሩ ይመስለኛል። የመጪው ዘመን እቅድህ ምንድን ነው? በቀጣይ ስራዎች ውስጥ ልታጎላቸው የምትፈልጋቸው ርዕሰ ጉዳዮችስ አሉ ወይ?
አሉ። አዎ፣ እዚህ ላይ ያሳየነው ያው ለተለያዩ ለሀገራችን ወይም ለሴት እህቶቻችን ስለምንሰራው ስራ አላማችንን ነው ቀንጨብ አድርገን የሰጠነው። ስለዚህ በሚቀጥሉት ደግሞ የተሻለ ማብራሪያ ይኖራል ብዬ አስባለሁ። ከዛም ያው ከከተማው ድባብ ጋር አንድ ላይ መንቀሳቀስ ነው ማስበው።
አንድ የመጨረሻ ጥያቄ፣ ሙዚቃዎች የቀረቡት በነፃ ነው። ብዙ የለፋህበትን ስራ በነፃ ማቅረብ ምን አይነት ስሜት አለው? በነፃስ እንዲሆን የፈለክበት ምክንያት ምንድን ነው?
ስሜቱ ቀላል ደስታ ይሰጣል። ያው መስጠት የራሱ የሆነ ደስታ አለው። በነፃ የሆነበት ምክንያት ደግሞ ለመልመድ እንዲችሉ ወይም ትክክለኛውን አክብሮት ከኔ መጀመሪያ ቢመጣ እነሱም ይቀበሉኛል ብዬ ስላስብኩ ያው እንደ ስትራቴጂ ነው። እንደ
ጥሩ ስልት ነው። ጥሩ ምላሽ የሚያገኘ ይመስለኛል። በመድረክ ስም ካስማሰ በሚለው ነው የምትጠራው። በአዲስ የሙዚቃ ስልት ብዙ አድናቂዎችን እያፈራህ ነው። በመጪ ዘመናትም ስኬቶች እንዲጎበኙ እመኝልሃለሁ። መልካም ምሽት ይሁንልህ።
አሜን አሜን። አመሰግናለሁ።
ማለዳ ተነስቼ በዱር አቆጣጠር ማታ ራዊት ነው ሲባላ የውራችን ቆንጆ ወጣ። ማለዳ ተነስቼ በዱር አቆጣጠር ማታ ራዊት ነው ሲባላ የውራችን ቆንጆ ወጣ። ድርብጥር ቁልል ልትል በስታል ካይ ብላ አመለ ወርቅ ቤቷ ተኝታን ያለው ብላ ከሷ እኔ ስሻ የማቷነኝና እኔ ልታይ ብላ እኔ ልታይ ብላ እኔ ልታይ ብላ
ሀብታሙ ዘዩን በመስተንግዶው ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። መልካም በዓል ይሁንላችሁ። መልካም ምሽት።
I'm gonna let you die. ملوات